የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ አድማጮች። የዕለተ ቅዳሜ ታህሳስ 6 2016 ዓ.ም ተመረጠ ፕሮግራማችንን ይዘን ቀርበናል። የአቶ ታዬ ደንዳ መታሰር የጠቅላይ ሚኒስትሩን የውስጥ ተቃውሞ ስጋት የሚጠቁም ነው ተባለ።
ፓርቲ ውስጥ እንቅስቃሴ እንዳይኖር እንቅያቄ እንዳይኖር እንደው ተቃውሞ እንዳይኖር ያደርጋሉ በሁሉም አቅጣጫ ይዘክቶታል።
የሰማችኋቸው በጉዳዩ ላይ ሐሳባቸውን እንዲያጋሩን የጠየቅናቸው በአሜሪካ ነዋሪ የሆኑት የቀድሞ የኦሮሚያ ክልል አመራር አባል ዶክተር ምልከሳ ሚዳጋን ነው። የፌደራል የጸጥታና የደህንነት የጋራ ግብረ ኃይል በበኩሉ አቶ ታዬን መንግስትን ለመጣል ከሽብር ቡድኖች ጋር በህቡ ያሰራሉ በማለት በቁጥጥር ስር እንዳዋላቸው ይፋ ማድረጉ ይታወቃል። በዚህ ዙሪያ የተቀናበረው መሰናዶ በምሽቱ ይቀርባል። ኦነግ በኦሮሚያ ክልል በወር ውስጥ እንደተገደሉ ለገለጻቸው 150 ሰዎች መንግስትን ተጠያቂ አድርጓል። ዘገባ አለን። በሁለተኛው አጋማሽ ደግሞ ሳምንታዊው መዝናኛችሁ የሙዚቃ ቃና ይቀርባል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን ቆንጂት ታዬ በመስተንግዶ አብሬያችሁ አመሻለሁ። ከዓለም ዙሪያ የተጠናቀሩ ዜናዎችን ይሆናል የምናስቀድመው። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ ከቅዳሜ ምሽት ዜና ጋር እንግዶልኝ ነኝ። በሰሜን ጋዛ በሐማስ ላይ ባደረሰችው ጥቃት 3 ታጋቾችን በስህተት እንደገደለች እስራኤል አስታውቃለች። በሐማስ ተይዘው የነበሩት 3 እስራኤላውያን ታጋቾች የተገደሉት ትናንት አርብ ሲሆን ታጋቾቹ ምናልባትም ሐማስ ትቷቸው የሄደ ወይም ከእገታው ለማምለጥ ሲሞክሩ የነበሩ ሊሆኑ ይችላሉ ሲል የእስራኤል መከላከያ ኃይል አስታውቋል። ከ130 በላይ የሚሆኑ ታጋቾች አሁንም በሐማስ እጅ እንደሚገኙ ተነግሯል። 18000 ፍልስጤማውያን ያለቁበትን ጦርነት እስራኤል ከፍተኛና ሰፊ የጥቃት ዘመቻ ከማድረግ ይልቅ ውስን የሆኑ ኢላማዎች ላይ ብቻ እንድታተኩር አንድ ከፍተኛ የባይደን አስተዳደር ባለስልጣን እስራኤልን መጠየቃቸው ታውቋል። ትናንት አርብ አንድ የአልጀዚራ ቴሌቪዥን የካሜራ ባለሙያ በእስራኤል ጥቃት መገደሉ ታውቋል። አልጀዚራ እንዳለው የካሜራ ባለሙያው ሳመር አብዱቃ ከተመታ በኋላ የህክምና ቡድኖች ለመርዳት ሙከራ ቢያደርጉም በእስራኤል ኃይሎች መከልከላቸው ታውቋል። ጦርነቱ በፍልስጤማውያን ሲቪሎች ላይ ከፍተኛ ስቃይ ባስከተለበት በዚህ ወቅት እስራኤል ከፍተኛና ሰፊ የጥቃት ዘመቻ ከማድረግ ይልቅ ውስን የሆኑ ኢላማዎች ላይ ብቻ እንድታተኩር አሜሪካ ጥሪ በማድረግ ላይ ነች። የአሜሪካ ብሔራዊ ጸጥታ አማካሪ ጄክ ሰለቨን ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁና ከመከላከያ ሚኒስትሩ ዮአፍ ጋላንት ጋር ተገናኝተው መነጋገራቸውንና እስራኤል የጥቃት ዘመቻዋን በምትቀንስበት ጉዳይ ላይ መነጋገራቸውን የብሔራዊ ጸጥታ ምክር ቤቱ አስተባባሪ ጃን ኪርቢ ዋሽንግተን ላይ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ የየመን ሁቲ አማጽያን በቀይ ባህር በኩል በሚተላለፉ መርከቦች ላይ የሚያደርሱትን ጥቃት በመጨመር ላይ ናቸው ተብሏል። የእስራኤልና የሐማስ ጦርነት ከጀመረ ወዲህ እየተባባሰ የመጣው ጥቃት በጦርነቱ መጀመሪያ አካባቢ ኢላማ የነበሩት ከእስራኤል ጋር ግንኙነት ያላቸው መርከቦች የነበሩ ሲሆን በአሁኑ ወቅት ግን ሌሎችም ከእስራኤል ጋር ግንኙነት የሌላቸው መርከቦች ኢላማ ተደርገዋል ተብሏል። ታላላቅ የመርከብ ኩባንያዎች ሌላ መመሪያ እስከሚሰጥ ድረስ መርከቦቻቸው ባሉበት የባህር ላይ ኬላዎች እንዲቆሙ አዘዋል። በዓለም ንግድ ትልቅ የደም ስር ከሆኑት አንዱ ተደርጎ በሚታየው የቀይ ባህር ላይ የሚፈጸመው ጥቃት የነዳጅ እህልና ሌሎችም ቁሶች ዝውውርን ስለሚገታ ቀውስ እንዳያስከትል ተሰግቷል። ከጦርነቱ መፈንዳት ወዲህ በኢራን የሚደገፉ ቡድኖች በመካከለኛው ምስራቅ በሚገኙ የአሜሪካ መከላከያ አባላት ላይ የሚያደርጉትን ጥቃት በከፍተኛ መጠን እንደጨመሩም ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የቀድሞው የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ በአንድ ወቅት እርሳቸው የሚመሩት ስለነበረው ገዢው ፓርቲ ANC በመጪው ምርጫ ድምጻቸውን እንደማይሰጡ አስታውቀዋል። በሙስና ቅሌት ከስልጣን ተወግደው በሰሪል ራማፎዛ የተተኩት ዙማ የ15 ወራት እስር ተፈርዶባቸው በጤና ምክንያት በሚል ከሁለት ወር እስር በኋላ ምህረት ተደርጎላቸው ነበር። ዙማ በሰሪል ራማፎሳ ለሚመራው ANC ድምጻቸውን እንደማይሰጡ አስታውቀው በቀድሞ የኤንሲ ወታደራዊ ክንፍ ለተሰየመ አዲስ ፓርቲ ድምጻቸውን እንደሚሰጡ ተናግረዋል። የዲሞክራሲ መዋቅሮች ፈርሰዋል፣ ገንዘብም ምርጫን ለመወሰን ጥቅም ላይ ውሏል የሚሉት ዝማ ኤንሲ በሚሰጠው ውሳኔዎችም ውስጥ ማጭበርበር አለ ሲሉ ይከሳሉ። ከ1994 ወዲህ ለመጀመሪያ ጊዜ ኤንሲ በምርጫ እንደሚሸነፍ ዙማ ተንብየዋል። አጨቃጫቂው ዙማ በፓርቲው ውስጥ አሁንም ተጽዕኖ እንዳላቸውና ጠንካራ ደጋፊዎች እንዳሏቸውም ይነገራል። ለእስር በተዳረጉበት ወቅት በተነሳ ተቃውሞ 350 የሚሆኑ ሰዎች ሕይወታቸውን አጥተዋል። በመጨረሻም በኬንያ በስደት የሚኖሩ የኮንጎ ዲሞክራቲክ ሪፐብሊክ ተቃዋሚ መሪ ከአማጺው M23 ጋር የፖለቲካና ወታደራዊ ትብብር እንደሚያደርጉ ማስታወቃቸውን ተከትሎ ኪንሻሳ የኬንያውን አምባሳደር ለጥያቄ ጠርታለች። ኮንጎ በመጪው ሳምንት ምርጫ ለማድረግ በዝግጅት ላይ ስትሆን በኬንያ በጥገኝነት የሚኖሩት የተቃዋሚ መሪ ከአማጺው ቡድን ጋር ማበራቸውን ማስታወቃቸው ውጥረትን ፈጥሯል። የተቃዋሚው መሪና የቀድሞ የኮንጎ ምርጫ ኮሚሽን ኃላፊ የነበሩት ኮርኔሊ ናንጋ በናይሮቢ በሚገኝ አንድ ሆቴል ከM23 ጋር እንደሚቆሙ የአማጺው ፕሬዝደንት ተደርገው ከሚታዩት በርትራንድ ቢስሙዋ ጋር በመሆን አስታውቀዋል። ድርጊቱ ናይሮቢን ዲፕሎማሲያዊ ዋጋ ያስከፍላታል ስትል ኪንሻሳ ዝታለች። ትናንት አርብ ማምሻውን ጋዜጣ መግለጫ የሰጡት የኮንጎ የማስታወቂያ ሚኒስትር ፓትሪክ ሙያያ ከኬንያ ማብራሪያ እንደሚጠብቁ ተናግረዋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
የዓለም ዜናዎቹን አድምጠን ተመልሰናል። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅታችንን በአጭር ሞገድ መስመሮች በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት በተጨማሪም በዌብሳይታችን amharic.voanews.com ላይ በቀጥታ ለማድመጥ ትችላላችሁ። ወደ ቀዳሚው ዘገባችን እንለፍ። ኦነግ በኦሮሚያ ክልል በወር ውስጥ እንደተገደሉ ለገለጻቸው 150 ሰዎች መንግስትን ተጠያቂ አድርጓል። ተቃዋሚው የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ባለፈው አንድ ወር ጊዜ ውስጥ ከ150 በላይ ንጹሃን ዜጎች በአውሮፕላንና በከባድ መሳሪያ ጥቃት እንደተገደሉ ባወጣው መግለጫ አስታውቋል። ግንባሩ ለሁሉም ሰላማዊ ዜጎች ግድያዎች የመንግስት ኃይሎችን ተጠያቂ አድርጓል። መንግስት ኦነግ ሸኔ በሚለው ታጣቂና መሰል ኃይሎች ላይ እርምጃ እየወሰደ እንደሆነ የገለጹት የክልላዊ መንግስቱ የኮሙኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ግን ወታደራዊ እርምጃው በሰላማዊያን ዜጎች ላይ ያነጣጠረ ነው መባሉን አስተባብለዋል። የኦነግ መግለጫም በሁለቱ ቡድኖች መካከል ያለውን ትብብር የሚያሳይ ነው ሲሉ ውንጀላውን አጣጥለዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኦሮሞ ነጻነት ግንባር ኦነግ ከትናንት በስቲያ ሮቡ ታህሳስ 3 ቀን 2016 ዓ.ም ባወጣው መግለጫ በክልሉ ባለፈው አንድ ወር ጊዜ ውስጥ 150 ንጹሃን ሰዎች እንደተገደሉ አስታውቆ ድርጊቱም የመንግስት የጸጥታ ኃይሎችን ተጠያቂ አድርጓል። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ መንግስትን ተጠያቂ ያደረጉት ከህዝብ ባሰባሰቡት መረጃ ላይ ተመስርተው እንደሆነ ተናግረዋል።
የብልጽግና ቡድን ከታጠቀውን ኃይል ጋር የሚያደርገውን ውጊያ ወደ ጎን ትቶ ንጹሃን ላይ የሚያደርገውን ጦርነት እና ህዝቦችን እየጨፈጨፈ በየቦታ እያሰረ ከነቤት ንብረታቸው እያወደመ ያለበት ሁኔታ ነው ያለ። ይህንንም ደግሞ በመረጃ የተደገፈ ከቤተሰቦች ከአካባቢ ነዋሪዎች እንደዚሁም ደግሞ እኛ እንደ ድርጅት ካለ ነው በተዋረድ ያለው የድርጅታችን አደረጃጀቶች ከነሱ ያገኘነው መረጃ ለይተን እነዚህ ሰዎች አንደኛ ሲቪል መሆናቸው፣ ሁለተኛ ደግሞ በመንግስት መገደላቸው ለይተን ያስቀመጥነው የቁጥሩም ሆነ የጊዜውም ቦታውን ለይተን መግለጫው የሚያትተው።
ይህንን የፓርቲውን ውንጀላ አጣጥለው ምላሽ የሰጡት የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ፓርቲውን መልሰው ወንጅለዋል።
በኦሮሚያ ብሔራዊ ክልላዊ መንግስት በተለያዩ ዞኖች ንጹሃንን እየገደለ ያለው የሸኔ አሸባሪ ቡድን ነው። እኛ እንደ መንግስት ህዝቡን የመከላከል ዜጎችን የመከላከል ህገ መንግስታዊ ግዴታም ስላለብን ንጹሃንን ከአሸባሪ ቡድን የመከላከል ተግባር ነው እየፈጸምን ያለ ነው እንጂ ሽብር ቡድኑ ራሱ ገሎ ኢሰብአዊ የሆኑ ድርጊቶችን ፈጽሞ መንግስት ነው በሚለው ለአሸባሪው ቡድን ሽፋን ለመስጠት የወጣ መግለጫ ነው ማለት ነው።
የመንግስት ኃይሎችን ስለከሰሱባቸው መረጃዎችና ከጉዳዩ ጋር በተያያዘ ስሙ በየጊዜ እየተነሳ ያለውን የኦሮሞ ነጻነት ሰራዊትን ያልተከሰሱበት ምክንያት አስመልክቶ የአሜሪካ ድምጽ የጠየቃቸው የኦነግ የህዝብ ግንኙነት ኃላፊ አቶ ለሚ በበኩላቸው
ያ ህዝብ የኦሮሞ ነጻነት ሰራዊት ገደለን ብሎ መረጃ እስካልሰጠንና ማስረጃ እስካላቀረብልን ድረስ የኦሮሞ ነጻነት ሰራዊት ገደለ ብለን መግለጫ ምናወጣበት አስማሚያ የለምም አይፈጠርም። መንግስትም በተመሳሳይ ላላደረገው እኛ ምን ኮንነው ነገር የለም።
በሌላ በኩል በኦሮሚያ ክልል የተለያዩ አካባቢዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚካሄደው የተኩስ ልውውጥ ምክንያት ሰላማዊ ሰዎች የጉዳት ሰለባ እንደሆኑ የአሜሪካ ድምጽ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። ይፈጸማሉ ባሏቸው ግድያዎችንም መንግስትንም ታጣቂ ቡድኑንም ተጠያቂ ያደርጋሉ። የፓርቲው ህዝብ ግንኙነት ኃላፊ ግን የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው አካባቢዎች ነዋሪዎች ታጣቂውን እየቀለባችሁ ዘግፋላችሁ እየተባሉ ይሰቃያሉ ሲሉ ለጠቀሱት ቃቶች መንግስትን ወንጅለዋል። አቶ ኃይሉ አዱኛ ኦነግ የመንግስት ኃይሎችን ስለሚከስባቸው ግፎችና በደሎች የሚሉት አላቸው።
ሸኔ አሸባሪ ቡድን ነው። አሸባሪ ቡድን መደገፍ፣ ሎጂስቲክ ማቅረብ፣ የሞራል ድጋፍ ማድረግ ይሄ ደግሞ ያስጠይቃል ማለት ነው። ከተማም ሆነ ገጠር የተጠያቂነት እርምጃ ይወሰዳል። ሴሎቻቸውን የነዚህን ደጋፊዎች በያሉበት ቁጥጥር ስር የማዋል ስራ ይሰራል ማለት ነው። ይሄን ደግሞ አጠናክረን እንቀጥላለን ማለት ነው።
የኦሮሞ ነጻነት ሰራዊት በተደጋጋሚ በመንግስት የሚቀርብባቸው ወንጀላዎችን እንደማይቀበል መዘገባችን ይታወሳል። አቶ ለሚ መንግስት የህዝቡን ደህንነት እያስጠበቀ አይደለም ሲሉ ክሳቸውን ያጠናክራሉ።
መንግስት አለው ብሎ ሚያምን ከሆነ የክልል ሉዓላዊነትና የህዝቦች ሰላምና ማረጋጋት ማሳልች ያለው ሚል ከሆነ ሰሞኑንም ሆነ ከዚህ በፊትም ሲደረግ የነበረ በምዕራብ ኦሮሚያ ኦሮጉዱ ወለጋና ምስራቅ ወለጋ ኪረሙ አሙሩ ጃርቴ አገምሳ እዛ አካባቢ ጽንፈኛ የአማራ ታጣቂ ቡድኖች ድንበር ተሻግሮ መጥቶ ንጹሃንን ሲጨፈጭፉ ሀብትና ንብረትን ሲያወድሙ እየተሰዋልና ህዝባችን ከጊዜ ወደ ጊዜ ውታውን እያሰማ ነበረ። መንግስት ለዚህ ምን አይነት ምላሾች እየሰጠ ነው?
አቶ ኃይሉ ግን መንግስት የህግ የበላይነት የማስከበር ኃላፊነቱን እየተወጣ ነው ሲሉ ክሱን ይከላከላሉ።
ጽንፈኛው ፋኖ በምንዋሰንባቸው አካባቢዎች በሸኔ በመናበቅ በሚመስል ሁኔታ በንጹሃን ላይ ያነጣጠረ እርምጃ ይወስዳል። በሆሮ ጉዱሩም በጎጃም ዞን በምንዋሰንበት ቡሬ ወረዳ ከአንድ ቀበሌ የተፈናቀሉት 4000 ኦሮሞዎች ቡሬ ወረዳ ተፈናቅሎ ኦሮጉዱሩ ወለጋ አሙሩ ወረዳ ውስጥ ሰፍሮ ነው ያሉት። እነዚህ ተፈናቃዮች ከቡሬ የዘሩትን እህል ለመሰብሰብ ወደዛ ሲሄዱ ጽንፈኛው ፋኖ መንገድ ላይ ጠብቆ እነሱ ተሳፍረውበት ሲጓጓዙ የነበረውን መኪና ላይ ጥቃት ፈጽሞ 13 ሰዎች ወዲያውኑ ሲሞቱ 2 ሰዎች ሆስፒታል ገብተዋል ማለት ነው። ይሄ የሚያመለክተው ሸኔም ይሁን ጽንፈኛው ፋኖ ኧረ ህዝብ መሆናቸውን ያረጋገጡበት ግባቸው አንድ እንደሆነ ያመለከተበት ስለሆነ መንግስትም አስፈላጊውን እርምጃ እየወሰደ ይገኛል ማለት ነው።
በሌላ በተለያዩ ጊዜ ያነጋገርናቸው የፋኖ ታጣቂዎች መሆናቸውን የሚናገሩ ግለሰቦች የሚቀርብባቸውን ውንጀላ ማስተባበላቸው አይዘነጋም። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ አያይዞም የኦሮሞ ነጻነት ግንባር መንግስትን ተጠያቂ ያደረገበትን መግለጫው እርሳቸው ኦነግ ሸኔ ሲሉ ለጠሩት ታጣቂ ቡድን ድጋፉን የገለጸበትና በሁለቱ ቡድኖች መካከል ያለውን ትብብር የሚያሳይ ነው በማለት የግንባሩን ውንጀላ እንደማይቀበሉ አጠናክረው ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። በቀጣዩ የቅዳሜ ምሽት ቅንብር የአቶ ታዬ ደንደአ መታሰር የጠቅላይ ሚኒስትሩን የውስጥ ተቃውሞ ስጋት ይጠቁማል ተባለ። ጠቅላይ ሚኒስትር አብይ አህመድ የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንደአን ከስልጣን በማንሳት ለእስር መዳረጋቸው በፓርቲውም ሆነ በመንግስታቸው ውስጥ የሚነሳ ተቃውሞ ስጋት እንዳላቸው ያሳያል ሲሉ ነዋሪነታቸውን በአሜሪካ ያደረጉት የቀድሞ የኦሮሚያ ክልል አመራር ዶክተር ሚልኬሳ ሚዳጋ ተናገሩ። ለሀገሪቱ የሰላም ጦት መንግስትን ተጠያቂ ያደረጉት አቶ ታዬ ጦርነት እንዲቆምና እርቅ እንዲደረግ በመናገራቸው ከስልጣናቸው እንደተነሱ ከመታሰራቸው አስቀድመው ገልጸዋል። የፌደራል የጸጥታና ደህንነት የጋራ ግብረ ኃይል ግን መንግስትን ለመጣል ከሽብር ቡድኖች ጋር በህብረት ያሰራሉ በማለት በቁጥጥር ስር እንዳዋላቸው ይፋ አድርጓል። የህግ ባለሙያ የሆኑት አቶ ዳንኤል ውብሸት ደግሞ ለእስሩ የቀረቡ መንግስታዊ ክሶች አሳማኝ ያልሆኑና ሂደቱም የህዝብ ተመራጩን ያለመከሰስ መብት የጣሰ ነው ሲሉ ይተቻሉ። አስማማው አየነው ተከታዩን ዘገባ አሰናድቷል።
ኦሮሚያ ክልል የሰሜን ሸዋ ዞን ኩዬ ወረዳ ተመርጠው የክልሉ ምክር ቤት ጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንዳ ከመስከረም 2014 ዓ.ም እስከ ታሰሩበት ታህሳስ 1 ቀን 2016 ዓ.ም ድረስ በፌደራል የሰላም ሚኒስቴር ሚኒስትር ዴታ በመሆን ከሁለት ዓመት በላይ ሰርተዋል። ከሰሞኑም በማህበራዊ ትስስር ገጻቸውና በሌሎች መድረኮች ለሀገሪቱ የሰላም ጦት መንግስትን ተጠያቂ ያደረጉት አቶ ታዬ ጦርነት ይቁም፣ እርቅ ይደረግ በማለታቸው ጠቅላይ ሚኒስትር አብይ አህመድ ከስልጣን እንዳነሷቸው ገልጸው ክፉኛ ተችተዋል። ይህን ተከትሎ የጸጥታና የደህንነት የጋራ ግብረ ኃይል አቶ ታዬ መንግስትን ለመጣል ከሽብር ቡድኖች ጋር በህብረት ያሰራሉ ሲል በቁጥጥር ስር እንዳዋላቸው ይፋ አድርጓል። በጉዳዩ ላይ የአሜሪካ ድምጽ ያናገራቸውና በአሁኑ ወቅት በአሜሪካ ሚችጋን ግዛት የአልቢዮን ኮሌጅ መምህር የሆኑት ዶክተር ሚልኬሳ ሚዳጋም በኦሮሚያ ክልል በፓርቲና በመንግስት ኃላፊነቶች ላይ ሳሉ ከጠቅላይ ሚኒስትሩም ሆነ ከአቶ ታዬ ደንዳ ጋር አብረው እንደሰሩ ያስታውሳሉ። ዶክተር ሚልኬሳ እንደሚያስረዱት ጠቅላይ ሚኒስትሩ አቶ ታዬን ከስልጣን ያነሷቸው በፓርቲውም ሆነ በመንግስታቸው ውስጥ የሚነሳን ተቃውሞ ስለሚሰጉ ነው።
ታዬ በተለይ በኦሮሚያ አካባቢ ከጠቅላይ ሚኒስትሩ የበለጠ ብልጽግና እና አምኖ ነው ይህንን ያደረገው። በመጨረሻ ላይ እሱም የቦታ የሚከሰተው ግጭት በሰላም እንዲፈታ ጠየቀ። በኦሮሚያ ችግር አለ፣ በአማራ ክልልም ችግር አለ፣ ይሄ ነገር ሊቆም ይገባል የሚል ተከታታይ ለሁለት ሳምንት ይህንን ሲያደርግ ነበር። መጨረሻ ላይ የጠቅላይ ሚኒስትሩ ስለማይወዱት በውስጥ በኩል ምንም ነገር ትንፍሽ እንዳይባል ይፈልጋሉ። ጠቅላይ ሚኒስትሩ ለምን እሳቸውም የመጡበት መንገድ ያውቃሉ። በውስጥ በኩል ስለመጡ በውስጥ እንደው ከአማራ ክልልም ቢሆን በኦሮሚያ ክልልም ቢሆን በደቡብም ቢሆን የሆነ እንቅስቃሴ በውስጥ ስል በፓርቲ ውስጥ እንቅስቃሴ እንዳይኖር ጥያቄ እንዳይኖር እንደው ተቃውሞ እንዳይኖር ያደርጋሉ። በሁሉም አቅጣጫ ዘግቶታል። ያንን ስለማይፈቅዱ ቶሎ አነሱ፣ ታዬን አባረሩ ማለት ነው። ታዬም የመጨረሻ ላይ የጻፈው በተለይ በጠቅላይ ሚኒስትሩ በኩል ያለው ነገር ሲወሰድ የነበረው እርምጃ ህዝብን ከህዝብ ጋር የሚያጣላ አንድ ህዝብ ከፋብሎ የሚያጨፋጭፍ ስርዓት እና አካሄድ ያላቸው መሪ እንደመሆናቸው ደግሞ በደንብ አውቃለሁ። ስለዚህ ታዬ ያለው አረመኔም ይሁን የተለያዩ ቃላቶችን የተጠቀመው ሀቁን ተናገረ። ከዛ ብልጽግና ማንነት ደግሞ ይስ ይታወቃል። እንደው ትንሽ እንኳን ትዕግስት የሌለው መሪ እና የሌለው ፓርቲ መሆኑ
አቶ ታዬ ደንዳን በቁጥጥር ስር እንደዋላቸው ያስታወቀው የጸጥታና የደህንነት የጋራ ግብረ ኃይል ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር ተሳስረው ለጥፋት ተልዕኮ በህቡ ሲሰሩ እንደደረሰባቸው ጠቅሶ ባወጣው መግለጫ ከሷል። በአሜሪካ ዋሽንግተን ዲሲ የሚኖሩት ትውልድ ኢትዮጵያዊ የህግ ባለሙያና ቀደም ብሎም የኢትዮጵያ ህገ መንግስት በማሻሻል ሂደት ላይ ተሳትፎ እንደነበራቸው የገለጹልን አቶ ዳንኤል ውብሸት በአቶ ታዬ ላይ የቀረበውን የምርመራ ክስ አይቀበሉትም። ይልቁንም የጠቅላይ ሚኒስትሩ እርምጃ የህግ የበላይነትና ሀሳብ በነጻነት የመግለጽ መብት ምን ያህል እየተጣሰ እንደመጣ ያረጋግጣል ይላሉ።
ያለ ህግ አግባብ ሰውን ማሰር፣ ሰበብ አስባብ በመፈለግ እና ከዚህ በፊት ብዙ ጊዜ ታይተውና ተሰምተው የሰለቹ ተውኔቶችን በመጠቀም ሀሳቡን የሚገልጽን ሰው አታክ የማድረግ ወይም የማጥቃት ሁኔታ እንዳለ የሚያሳይ ነው። አንደኛ የተያዘበት መንገድ በተለይ ከስራ ከተሰናበተ በኋላ ከምስጋና ከተሰናበተ በኋላ ምንም አይነት ፍንጭ ሳይኖር እንደዚህ አይነት ነገሮችን ሰበብ አስባብ ተፈልጎ ያንን ነገር በተለይ ከተባረረ በኋላ በተናገረው እና በለጠፈው መልእክት ምክንያት የተደረገው ነገር የዛ አይነት ምልክት ነው የሚሰጠው። በእኔ የህግ አግባብም አልተከተለም። በአጠቃላይ ግን ማለቴ ይሄ እኮ አዲስ ነገር አለም። በፊት የአብይ አስተዳደር ሲመጣ የኢትዮጵያን የተበላሸ የህግ አሰራር ለመቀየር እና እነዚህ የሚደረጉ ተውኔቶችን ለማቆም ቃል የገባበት ሁኔታ ያጠፈበት ነው እና ተመላልሶ ላለፈው ሁለት ሶስት አመት ያየናቸው ተውኔቶች ናቸው እና እኔ ምንም አይነት ተስፋ ወይም ደግሞ እምነት የለኝም የተፈበረከው ክስ መሰረት አለው ብዬ አልገምትም።
አቶ ታዬ ከተናገሩት አኳያ ለስር የሚዳርጋቸው የህግ ጥሰት አልፈጸሙም የሚሉት የህግ ባለሙያው የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አባል እንደመሆናቸው የተያዙበት መንገድም ህገ መንግስታዊ ጥሰት እንዳለበት ይተቻሉ።
ይሄ ነገር በመሰረቱ በኢትዮጵያ ህገ መንግስት ጥበቃ ያለበት ነገር ነው። በተለያየ መንገድ አንደኛ ጨፌ ኦሮሚያ አባል እንደመሆኑ በዛ ጨፌ ኦሮሚያ አባልነቱ ሀሳቡን የመናገርና የሚመለከተውን ነገር የማሳወቅ መብት አለው። እንዲሁም ደግሞ በአንቀጽ 29 በኢትዮጵያ በፌደራል ህገ መንግስት አንቀጽ 29 ላይ ምንም አይነት እገዳ ሳይደረግ የፖለቲካ አመለካከትንና አስተያየትን በንግግር የመስጠት ህገ መንግስታዊ መብት አለው። ይህንን የተናገረው እና ያንን በመናገሩ ደግሞ ከዛ በኋላ የመጣበት ያለ ህግ አግባብ የመያዝ የመታዘርና ነፃነቱን የማጣት እንዲሁም ደግሞ ኦሮሚያ ህገ መንግስት አንቀጽ 48 ያለውን ያለ ጨፌ ኦሮሚያ ውሳኔ ህግ አግባብ ያለ መያዝና ያለ መከሰስ መብቱን በጣሰ መንገድ ነው እንግዲህ የተወሰደው። ይሄ ሰውዬ እጅ ከፍንጅ አደረገ የተባለው ነገር የለም። በምሳሌነት እኔ እንደማየው የተሰጠውና የተደረደረው ምክንያቶች በቂ ምክንያቶች አይደሉም። በመሰረቱ ጠቅላይ ሚኒስትሩ መብት አለው። በስሩ ያሉትን ካቢኔ አባሎች የመቀየር የመበወዝ እና የማንሳት መብት አለው። ግን ህጋዊ ስልጣኑ እዛ ላይ ነው የሚቆመው። ከዛ በኋላ የሚከተሉት ነገሮች ህገ መንግስቱና ሌሎች ህጎችን ተከትሎ የሚደረጉ መሆን አለባቸው። ያለ ጨፌ ኦሮሚያ ውሳኔ እጅ ከፍንጅ ያልተያዘ ሰውን ያለ መጥሪያ ያለ ህግ አግባብ ስርዓቶች እንዲያዝ ለማድረግ መሞከሩ፣ ሁለተኛ ደግሞ በህገ መንግስቱ በኢትዮጵያ ህገ መንግስት ማለት ነው አንቀጽ 14 17 እና 19 ላይ የተቀመጡትን ጥልቅ የሆኑ የፕሮሲጀር ወይም የስነ ስርዓት ህጎችና መብቶች አሉ እና ከዛ ደግሞ በቴሌቪዥን የታዩ የተውኔት ስራዎች ይሄ ሰውየው በተናገረው ምክንያት ወይም ሀሳቡን በማቅረቡ ምክንያት ከተሰናበተ በኋላ አዲስ የመጡ በእንግሊዝኛ ትራምፕ ትራፕ የሚባሉ ወይም የተፈበረኩ የክስ ሁኔታዎች ናቸው ብዬ ነው እንደ ጠበቃ እንዳንድ የህግ ባለሙያ ጉዳዮችን የምመለከታቸው። ራሱ በተውኔቱ ላይ የታዩት የእጅ ከፍንጅ ምሳሌዎች ተገቢነት የላቸውም። አንደኛ ሰውየው እጅ በእጅ አብለን የተያዘው በአግባቡ ከስራ ከለቀቀ በኋላ ቤቱ ተቀምጦ ቤቱ በተቀመጠበት ሁኔታ በጻፈበትና የዛን ጽሁፍ መልስ ለመመለስ በተደረገ ሁኔታ ነው። ይሄ እጅ ከፍንጅ አይደለም። ይዟል የተባሉት ነገሮችንም እኔ ተቀበኔ አምነት የለኝም። ከውጭ ያመጡትና ፕላንት ያደረጉትን ያስቀምጡትን የሚል ግምት ነው ያለኝ። ግን የኦነግን ባንዲራ አስቀምጧል፣ ይህን ለመሳሰሉ ነገር ይዟል። እነዚህ ነገሮች የኦነግን ባንዲራ መያዝ ወንጀል አይደለም በኢትዮጵያ ህግ መሰረት፣ እና ሌሎችም ነገሮች በጣም ታማኝነት የሌላቸው ናቸው።
የጸጥታና ደህንነት የጋራ ግብረ ኃይሉ ግን በአገሪቱ በተለያዩ አካባቢዎች በንጹሐን ዜጎች ላይ ሲፈጸሙ በነበሩ ሽብር ተግባራት በተለይም ደግሞ ከእገታ ጋር በተያያዘ እጃቸው አለበት በማለት በቁጥጥር ስር እንደዋላቸው ባወጣው መግለጫ አስታውቋል። ዶክተር ሚልኬሳ በበኩላቸው እስሩ ማንኛውም የፓርቲና የመንግስት አመራር ይሁን አባል ጠቅላይ ሚኒስትሩ እንዳይቃወም ለማሸበር ታስቦ የተደረገ ነው ሲሉ ያጣጥላሉ።
አሁን በተጨባጭ የብልጽግና ስርዓት የፋሽስት ስርዓት ሆኗል። ህዝብ ላይ ሳይሆን አባሉ ላይ የብልጽግና አባላት ላይ የብልጽግና አመራር ላይ በፋሽስታዊ ስርዓት ይሄ እያሸበረ የሚያዝ እያሸበረ የሚገዛ ቡድን ነው የተፈጠረ። ከላይ እንደዚህ አይነት ትንሽ እንደው ሰው ከተቃወመ በሽብር አሸብረው ያባርና ለሚያስር የሚያሳየው ይሄ በአጠቃላይ ምንድን ነው? በውስጥ በኩል ብልጽግና እንዳያድግ እንኳን ተቃውሞን አይፈቅድም። በቃ ፋሽስታዊ በሆነ ደረጃ አሁን በውስጥ በኩል ምንም አትቃወሙም ማለት ነው። እዛው ባሪያ ሆነ ማገልገል ነው እንጂ ከዛ ውጪ ምንም ማሰብ አትችልም። ንጉሥ ሆይ ሺህ ዓመት ንገስ ብለህ ነው የተባልከውን መግደል፣ ስረቅ ከተባልክም ሰርቀ መብላት። ከዛ ውጪ በውስጥ በኩል የሆነ ለውጥ ይመጣል ተብሎ አይጠበቅም።
የጋራ ግብረ ኃይሉ መግለጫ አቶ ታዬ በማህበራዊ ትስስር ገጻቸው አፍራሽና ጸረ ሰላም ጽሑፎችን፣ ንግግሮችንና መግለጫዎችን በማንነለብኝነት ሲያስተላልፉና ሲሰጡ ቆይተዋል ሲልም ወንጅሏል። የህግ ባለሙያው አቶ ዳንኤል እንደሚሉት ግን ጠቅላይ ሚኒስትሩን አስመልክቶ አቶ ታዬ የተጠቀሟቸው ቃላትም ሆነ ሌሎችም ጽሑፎቻቸው ሐሳብ በለጻነት ከመግለጽ መብታቸው ጋር የተቆራኘ እንጂ ህግን የጣሱ እንዳልሆነ ያስረዳሉ።
አንድ ዜጋ በተለይ እንደ አንድ የህግ አውጪ አባል በህገ መንግስቱ የተጠበቀውን የፖለቲካ አመለካከትና አስተያየትና ንግግር የማድረግ ያልተገደበ መብት አለው እና የተለያየ ነገሮችን የመናገር ሙሉ በሙሉ ህገ መንግስታዊ መብት አለው። ሌላው ደግሞ በወንጀለኛ መቅጫ ህግ ውስጥ ብትመለከት በተለይ በአንቀጽ 611 እና በአንቀጽ 614 ሁለት ላይ አንድ በተለይ ያለመከሰስ መብት ያለው የህግ አውጪ አባል ወይም የፖለቲካ አስተዳደር ውስጥ ያለ ሰው ያንን በተመለከተ የሚያደርጋቸው ንግግሮች የበለጠ ከስም ማጥፋት ወንጀል ጥበቃ አላቸው በአንቀጽ 611። ይሄ እንግዲህ በኢትዮጵያ ወንጀለኛ መቅጫ ህግ በአበሻ አቆጣጠር በ1997 ዓ ም የወጣው የተሻሻለው ማለት ነው። እንዲሁም ደግሞ በተለይ በአንቀጽ 614 ንዑስ አንቀጽ 2 ላይ የፓብሊክ ኢንትረስት ወይም ደግሞ የህዝብን ጥቅም በተመለከተ የተሰራው ነገር ተገቢ የሆነና ለህዝብ ጥቅምና ከፍ ያለ ጥቅም ወይም ሞራላዊ አላማ እውነትን ላይ የተመሰረተ ወይም ደግሞ ያ ሰው እውነት ነው ብሎ የሚያምንበትን ምክንያት በተመለከተ የሚያደርገው ንግግር ጥበቃ አለ ህግም። ስለዚህ በዛ ውስጥ ብዙ መከራከሪያ ነጥቦች አሉት እና ምናልባት በስም ማጥፋትም የመክሰስ ሁኔታው ላይኖር የሚችለው እነዚህ አይነት ጥበቃዎች ስላሉ ነው። ይህን ጉዳይ ለመጨረስ ሁለት ነገር ነው ማለት የምችለው። አንደኛ ይሄ ጠቅላይ ሚኒስትሩ በህግ አነጋገር መንግስታዊ ባለስልጣን ህዝባዊ ግለሰብ ነው እና ይህ በመሆኑ ከፍተኛ በእንግሊዝኛ ሲክ ስኪን ወይም ወፍራም ቆዳ ሊኖረው ይገባል። በትናንሽ ነገሮች ወይም ባለስልጣኖቹም ጋዜጠኞች ዝልል ወይም ሌሎች ሰዎች ሀሳቡን ስለተቹት ይህን ያህል የህግን መሳሪያ በማድረግ እንደዚህ አይነት ሰው ላይ የማሳደድ ነገሮችን ማቆም መደረግ አለበት እና ይሄ ትልቁ ትምህርት ይመስለኛል።
የጋራ ግብረ ኃይሉ አቶ ታየን በቁጥጥር ስር አዋሉ ባለበት ሰዓት በመኖሪያ ቤታቸው አገኟቸው ያላቸው ማስረጃዎች ፈጠራዎች ናቸው የሚሉት ዶክተር ሚልኬሳ በተጻራሪው የመናገር ነጻነት እንደሌለ ያረጋግጣል ይላሉ።
እንደው የመናገር መብት የሚባለው በአብይ ዘመን የለም፣ እሱ ውሸት ነው። እንደ በቀቀን አብይ ያለውን ነገር መድገም ነው ያለብህ። በተለይ ደግሞ በፓርቲ ውስጥ እንደው መነጋገር እንደሌለ አንድ ስብሰባ እንኳን እንደማይካሄድ በኢህአዴግ ጊዜ እኮ አውቃለሁ። ቢያንስ በሩብ ዓመት ትገናኝና በጣም ታወራለህ፣ ሁለት ሶስት አራት ቀን እንደው ማታነሳው ነገር የለም። እና ከዛ ከመናገር መብት በበለጠ እኔ የሚታየኝ በጣም አደጋ ትልቅ አደጋ ስልጣና እያንዣበበ መሆኑን አያለው።
በጠቅላይ ሚኒስትሩ ከስልጣናቸው ተነስተው በህግ ቁጥጥር ስር የዋሉት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በአዲስ አበባ ሜክሲኮ አካባቢ በሚገኘው የፌዴራል ወንጀል ምርመራ እንደሚገኙ ለአሜሪካ ድምፅ የተናገሩት ባለቤታቸው ወይዘሮ ስንታዩ አለማየሁ በ48 ሰዓት ውስጥም ፍርድ ቤት እንዳልቀረቡ አክለው ገልጸዋል። በተጨማሪም ላለፉት 4 ዓመታት ከኖሩበት የመንግስት ኪራይ ቤት በቃል በተሰጠ ማስጠንቀቂያ በ3 ቀናት ውስጥ በጸጥታ ኃይሎች ለቀው እንዲወጡ መደረጋቸውን ባለቤታቸው ጨምረው ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ምዕራብ አፍሪካ ይሆናል የምናቀናው። የምዕራብ አፍሪካ ሀገራት የኢኮኖሚ ትብብር ማህበረሰብ ኤኮዋስ ከኒጀር ወታደራዊ ሁንታ ጋር ድርድር ለማካሄድ ጥረት እያደረገ ነው። ባለፈው ሐምሌ ወር ከስልጣን አስወግዶ በቁጥጥር ስር ያዋላቸውን ፕሬዚደንት መሐመድ ባዙምን እንዲለቃቸውና ዲሞክራሲያዊው አስተዳደር የሚመለስበትንም ጊዜ እንዲያፋጥን ቀጣናዊ ማህበረሰቡ ግፊት እያደረገ ነው። ተንታኞች ግን ጥረቱ አይሳካም የሚል ስጋት አላቸው። ቀጥሎ የሚቀርበው የቲሞቲ ኦቤዙ ዘገባ ዝርዝሩን ይዟል። ኒጀር ባለፉት ጥቂት ዓመታት መፈንቅለ መንግስት ወይም የመፈንቅለ መንግስት ሙከራ ካስተናገዱ በርካታ የአፍሪካ ሀገሮች መካከል አንዷ ነች። የኤኮዋስ አባል ሀገሮች መሪዎች በቅርቡ ናይጄሪያ አቡጃ ላይ ባደረጉት ስብሰባ ኒጀር በአጭር ጊዜ ወደ ዲሞክራሲያዊ አስተዳደሯ እንድትሸጋገር ድርድሩ ከተሳካም ቀስ በቀስ ማዕቀቦቹን ሊያላሉላት ሊደራደሩ ተስማምተዋል። የኒጀር የጦር ኃይል የሶስት አመት የሽግግር ጊዜ ሲጠይቅ ኤኮዋስ ግን ከዚያ ባጠረ ጊዜ ውስጥ እንዲከናወን ነው ያሳሰበው። ከወታደራዊው መንግስት ጋር እንዲደራደሩም የቶጎ የሴራሊዮንና የቤኒን ፕሬዝዳንቶች ያሉበት ኮሚቴ ሰይሟል። የምዕራብ አፍሪካ ሀገሮቹ በስድስት ወር ጊዜ ውስጥ ባለፈው ሳምንት ለአራተኛ ጊዜ ባደረጉት ስብሰባ ሁንታው በቁም እስር ላይ ያዋላቸውን ፕሬዝዳንት መሐመድ ባዙምን ያለምንም ቅድመ ሁኔታ በአስቸኳይ እንዲለቅ ጠይቋል። የምዕራብ አፍሪካ ሲቪል ማህበረሰብ መድረክ የተባለ ድርጅት ዋና ጸሐፊ ኮፔክ ዳቡጋት ኤኮዋስ ሄደበት መንገድ ጥሩ አይደለም ይላሉ።
When you are having a negotiation, normally the difficult issues are the ones that come.
ድርድር በሚደረግበት ጊዜ አስቸጋሪ የሚሆኑት መጨረሻ ላይ የሚነሱት ጉዳዮች ናቸው። መጀመሪያ ከስልጣን የተወገዱት ፕሬዝዳንት ካልተለቀቁ አይሆንም የሚባለው ነገር በጣም ተገቢ አይመስለንም። ኤኮዋስ መጀመሪያ የኢኮኖሚ ማዕቀቡን እንዲያላላ እየጠየቅን ነው። እንደዚያ ሲሆን ሁንታው በሂደቱ ምነት አድሮበት ወደ ድርድር ጠረጴዛ ይመለስ ይሆናል።
ኤኮዋስ በዚህ ሳምንት ባደረገው ጉባኤ ለመጀመሪያ ጊዜ ሁንታውን በኒጀር አስተዳዳሪነት እውቅና መስጠቱ የፕሬዝዳንት ባዙምን በተፋጠነ ጊዜ ወደ ስልጣን የመመለስ ተስፋ አጨልሞታል። ባዙምን ባለፈው ሐምሌ የገለበጧቸው ከፍተኛ የጦር ሰራዊት መኮንኖች የአገር ክህደት ወንጀል ፈጽመዋል ብለው በቁጥጥር ስር አውለዋቸዋል። ኤኮዋስ ይህንኑ ተከትሎ ኒጀር ላይ ከባድ የሆኑ ማዕቀቦችን ጥሎባታል። ጦር ልኮ እንደሚወራትም አስፈራርቷል። ምዕራብና ማዕከላዊ አፍሪካ ውስጥ እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓመተ ምህረት ወዲህ ብቻ 8 የመንግስት ግልበጣዎች ተካሂደዋል። ፖለቲካ ተንታኙ ቸኩዲ ኦዶሜ እንደሚሉት በክፍለ አህጉሩ መፈንቅለ መንግስቶች የህዝብ ድጋፍ እያገኙ የመጡበት ዋናው ምክንያት ያስተዳደር ብልሹነቱ ነው።
From the steps the military administration in Niger has taken
የኒጀር ወታደራዊ መንግስት እስካሁን የወሰዳቸው እርምጃዎችን ካየን ከዚህ በኋላ ሸም ላይመስለኝም። በሌላ በኩል ደግሞ ኢኳስ ቢሆን በአጠያያቂ መንገድ ስልጣን የሙጥ ይብለው በተቀመጡ መሪዎች የተሞላ በመሆኑ ምንም አይነት ውሳኔ ቢያሳልፍ ተግባራዊ ማድረግ የሚያስቸግር ይመስለኛል። ስለዚህ እንደኔ ከሆነ ኢኳስ ያዘው ጥረት ምንም ለውጥ አያመጣም።
የኒጀር ወታደራዊ መሪ አብዱራማን ቻኒ መንግስታቸው በጦር ሰራዊት ከሚመሩት ከማሊና ከቡርኪና ፋሶ ጋር የሳህል ሀገሮች ህብረት የተባለ የጸጥታና የኢኮኖሚ ትብብር እየመሰረተ መሆኑን በዚህ ሳምንት አሳውቀዋል። ተንታኙ ኮፔክ ዳቡጋት እንደሚሉት ኤኮዋስ ድርድሩን ለመጀመር ዘግይቷል። አሁን ሶስቱ ሀገሮች ህብረቱን መፍጠራቸው ድርድሩን የባሰ ከባድ ያደርገዋል።
Sometimes when you do not negotiate within the window that is available
አንዳንድ ጊዜ ባለው ቀዳዳ መደራደር ካልተቻለ ነገሮች ከጊዜ ወደ ጊዜ ይብሱን አስቸጋሪ ይሆኑ ይላሉ። ማሊ፣ ቡርኪና ፋሶ እና ኒጀር የሶስትዮሽ መከላከያ ህብረት ስምምነት ላይ ደርሰዋል። እና ወደፊት ደግሞ በኮንፌዴሬሽን መዋሃድ ስለሚችሉበት መንገድ ሊነጋገሩ አቀደዋል።
ፖለቲካ ጉዳዮች ተንታኙ ቸኩዲ ኦዶሜ በበኩላቸው እነዚህ ሶስቱ ሀገሮች ህብረት ፈጥረው መንቀሳቀሱ ከተሳካላቸው በክልሉ ወደፊትም መፈንቅለ መንግስት በብዛት እንዲካሄድ ያበረታታል።
If you have a good relationship between the two
ከቅርብ ጎረቤቱ ጋር ጥሩ ግንኙነት ያለው ሀገር ምንም አይነት ማዕቀብ ይጣልበትም ለመቋቋም ይችላል። ሌሎች ሀገሮችም ኒጀር የሄደችበትን መንገድ የሚከተሉ ይመስለኛል።
ኤኮዋስ መቼ ከኒጀር ወታደራዊ መሪዎች ጋር ለመገናኘት እንዳቀደ አልታወቀም። የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የቅዳሜ ታህሳስ 6 2016 ዓመተ ምህረት ምሽት የአማርኛ ፕሮግራም ነው። ከአሁን እስከ 4 ሰዓት የሚኖረውን ጊዜ ደግሞ እንግዲህ ወልዴ የቅዳሜ መዝናኛችሁን የሙዚቃ ቃና ይዞ አብሯችሁ ያመሻል። መልካም ጊዜ እየተመኘው መስመሩን ልቀቅለት።
ጤና ስልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጨው እናንተ የማደርሰው እንግዶ ለነኝ እስከ 4 ሰዓት አብራችሁ ቆዩ ጋብዛለሁ። የዛሬውን የሙዚቃ ቃናን የምንከፍተው I'll Be Around በተሰኘውና The Spinners በሚባል የቡድን ስማቸው በሚታወቁት አቀንቃኞች በተሰራው ቆየት ባለ ተወዳጅ ዜማቸው ነው። መሪ ዘፋኙ ባቢ ስሜዝ ይባላል። የፍቅር ጉዟችን ፍጻሜው ላይ ቢመስልም ትንሽ ጥፍጣፊ ያጠፋውምና ከደወልሽልኝ መልሼ እመጣለሁ እያለ ነው። The Spinners በባቢ ስሚዝ መሪነት ያቀነቀኑት I'll Be Around የተሰኘው ዘፈናቸው ነበር። የሙዚቃ ቃና በመከተል ከሀገር ውስጥ የመረጥኩላችሁ ደግሞ አገራዊ ዜማ ግጥምና ስልትን በዘመናዊ መልክ የሚያቀርበውን ወጣቱን ሙዚቀኛ ጀምበሩ ደመቀን ነው። አዎ ጀምበሩ ደመቀ አይፈራም ጋሜ ከሙላቱ አስታጥቄ ጋር የሰራው ነው።
ولد هونو وي بركت وي مدا عالم هولون ما تقبل ماكبر عند انغدا من نساتنا يا كبدك انا غير هيوت بلا فنكارين متصمرو نو كتاكدو بدا تاديا بتواز انا غود من اللي تكمن نو مبلا فنا ما يركالن هوت من اللي تكمن منفاتو نو موتان غيلا فوق من اللي تكمن نو برتاتو لمن وجمن موت قالو تسمعنا يا قدام الدار بغادي وتامن يسطوني عشان نار ومن تكون يلم بتاعو من متصا يا تمني دانا من كل سو من متصا بلوا
አይፈራም ጋሜ ጀምበሩ ደመቀ ነበር አሽር ዴር ጎዝ ማይ ቤቢ ካስራ አመታት በፊት የግራሚ ሽልማት የነጠቀበት ዜማ ነው የግጥሙ ደራሲ ሪኮ ላቭ ያሽርን የቀድሞ ፍቅረኛ ታሳቢ በማድረግ እንደጻፈው ተናግሯል በፍቅር ወነተኛ ግንኙነትና መናበብ ካለ ቢለያዩ መልሶ መገናኘት የማይቀር ነው ባይ ነው አሸረ
first time every time we get together. Baby, loving you feels better than anything. Anything put on my heart. You don't need a ring. I promise I'll come away. Won't change my love.
አሸር ነበር ዴር ጎዝ ማይ ቤዲ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቀዳሚ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። Kiss and say goodbye the Manhattans በምን የማይሽረው ዜማቸው ነው። ሁለቱም ሌላ በተደራቢ በማፍቀራቸው መለያየት አለብን ይያለ ነው።
This has got to be the saddest day of my life. I called you here today for a bit of bad news. I won't be able to see you anymore because of my obligations. And the ties that you have. We've been meeting here every day. And since this is our last day together, I want to hold you just one more time. When you turn and walk away, don't look back. I want to remember you. Just like this, let's just kiss and say goodbye.
I had to meet you here today. There's just so many things to say. Something I hate to do. We've been meeting here so long. I guess what we've done all wrong. Please, darling, don't you cry. Let's just kiss. Say goodbye. Many months have passed by. I'm gonna miss you. Say goodbye.
Kiss and say goodbye. The Manhattans number. Kana Ikatlal. Oh, sorry, Yanilo Didi Dagano. ከወደውላይታ
Sorry.
Sorry Didi Gaga neber ጥላሁን ገሰሰ የቆለኛ ልጅናት የሙዚቃ ቃና ወደ መጠናቀቁ ተቃርቧል የምሰናበታችሁ በዚህ ዜማ ነው ለሳምንት ቀጥሮልን ያዝ እንግዶልኝ ነኝ ሰላም
የአሜሪካ ድምጽ ራዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። ነገ በ3 ሰዓት በመስተዋት ፕሮግራም መልሰን እስከምንገናኝ አብራችሁን ስላመሻችሁ በሁሉም ባልደረቦቻችን ስም እጅጉን እናመሰግናለን። በደህና ደሩ።